The Voice of America.
ዩናይትድ ስቴትስ ውስጥ እየተካሄደ ያለውን ፕሬዝዳንታዊና ከፌደራል አንስቶ በየደረጃው ያሉ አገረ ገዢዎችና የምክር ቤቶች ምርጫ ድፍን ዓለም በቅርብ እየተከታተለ ነው። አፍሪካ ውስጥም ጠንካራ ዲሞክራሲ እንደሆነች በሚነገርላት ደቡብ አፍሪካም እንዲሁ። የታሪካዊውን ምርጫ ተለዋዋጭ ሂደትና የሚካሄደውን አስደናቂ ድራማ አስመልክቶ በጉዳዩ የተካኑ ጥቂት ጋዜጠኞች የሚያቀርቡትን ትንተና ደቡብ አፍሪካውያን በልዩ ትኩረት እየተከታተሉት ነው። ሪፖርተራችን አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ ደረጀ ደስታ ያቀርባዋል።
የደቡብ አፍሪካው ሪፖርተር ሸርዊን ብራይስ ለ12 ዓመታት ካለበት ኒውዮርክ ሆኖ አሜሪካንና የአሜሪካን ፖለቲካ ለአገሩ ዜጎች የመተንተን ስራ ነበረው። 2020 ግን በኮቪድ-19 ወረርሽኝ የተነሳ እንኳን ለሱ ለብዙ አሜሪካውያን ጋዜጠኞች ሳይቀር ዜናዎችን እየተከታተሉ የመተንተኑን ስራ አክብዶታል። ብራይስ ግን ክብደቱ ለአሜሪካ ብቻ ሳይሆን ለሁሉም መሆኑን ይናገራል።
The truth deficit that we've encountered with this White House, you know, whether it's from the president's medical team post his COVID-19 diagnosis or just on any other day.
ከዚህኛው ዋይት ሃውስ የጎደለውን እውነት ለማግኘት የምናደርገው ጥረት ቀላል አይደለም። ለምሳሌ ባለፈው ፕሬዚዳንቱ በኮቪድ-19 ከተጋለጡ በኋላ ከፕሬዚዳንቱም ሆነ ከፕሬዚዳንቱ የህክምና ቡድኖች የምናገኘውን መረጃ መጥቀስ ይቻላል። ስለዚህ ትክክለኛው ነገር የግድ ከዋይት ሃውስ ላይ ግን ስለሚችል ከተለያየ ቦታ ማመሳከር ይኖርብናል። ፕሬዚዳንቱ ምን አሉ? ያሉት ነገር እውነት ይሆን ይሆን እንላለን። ይህ እዚህ ያለውን የጋዜጠኝነት ስራችንን ውስብስብ ያደርግብናል።
ብራይስ ምርጫውን አስመልክቶ ብዙ ጊዜ የሚያቀርበው ዘገባ በጥቅሉ በፕሬዝዳንታዊ ምርጫ ያተኮረ ሲሆን በዋነኝነት የዩናይትድ ስቴትስና የአፍሪካን ግንኙነት የተመለከተ ይሆናል። አድማጮቹ ለዲሞክራቲኩ ፕሬዝዳንታዊ እጩ ጆ ባይደን እንደሚያደሉ ይገምታል። ይህም በአብዛኛው ባይደን ከቀድሞ ፕሬዝዳንት ኦባማ ጋር ባላቸው ግንኙነትና በምክትል ፕሬዝዳንት እጩነት አጋራቸው አድርገው በመረጧቸው ከማላ ሃሪስ የተነሳ እንደሆነ ያምናል። በዚያ ላይ ብራይስ ፕሬዝዳንት ትራምፕ አፍሪካን አስመልክቶ የተናገሩት ንቀት የተሞላበት ንግግር በአፍሪካ ተወዳጅ እንዳይሆኑ አድርጓቸዋል ይላል። ብሩክስ ስፔክተር በጆሃንስበርግ የዩናይትድ ስቴትስ ዲፕሎማት የነበሩና አሁን ወደ ጸሐፊነት የተቀየሩ ጡረተኛ ናቸው። በየዕለቱ በሚወጣው ማቭሪክ ጋዜጣ ላይ ለደቡብ አፍሪካ አንባቢዎች የአሜሪካ ፖለቲካ ትርጉም እንዲሰጥ ለማድረግ የሞከሩ ነው። ይህ ምርጫ በሚጽፉበት ጋዜጣ አምድ ላይ እንኳ ያልተለመደ ነገር እንዲያደርጉ ያስገደዳቸው መሆኑን ይናገራሉ። እንዲህ ብለዋል።
About a month ago I wrote a column which urged for international monitoring groups to check the American election to help keep it honest, straight, and free and fair.
ካንዶር ገደማ በፊት የዓለም አቀፍ የምርጫ ታዛቢዎች የአሜሪካ ምርጫ ትክክለኛ ግልጽ ነጻና ፍትሃዊ መሆኑን እንዲታዘቡ በአምዴ ላይ በማሳሰብ ጽፌ ነበር።
ይህ አስተያየት ግን የሳቸው ብቻ አይደለም። የአፍሪካ ህብረት ባለስልጣናት የዩናይትድ ስቴትስን ምርጫ የሚታዘቡ ልዑካንን ለመላክ ሐሳብ አቅርበዋል። ምንም እንኳን ሐሳቡ ተግባር ላይ ይውላል ተብሎ ባይታሰብም አንዳንዶቹ አፍሪካ ሀገራት የየራሳቸውን የተወሰኑ የምርጫ ታዛቢ ቡድኖችን ለመላክ ማቀዳቸውም ተሰምቷል። የፖለቲካ ተንታኝ የሆኑት ለይሰሉ ቫርዳን ለማንኛውም ይህ ምርጫ የአፍሪካ መሪዎች ለወደፊቱ ምን ሊያደርጉ እንደሚችሉ ተጽዕኖ ሊያሳድር የሚችል ነው ይላሉ።
There's a paradigm shift, more than even a mind shift, in a sense that African countries and governments always feel on the back foot when it comes to everything, governance.
Yes, የአፍሪካ ሀገሮችም ሆኑ መንግስታት ሁልጊዜም የሚሰማቸው ስሜት ነበር። አሁን ካስተሳሰብ ለውጥም በላይ የሆነ ሁሉን ነገር አስመልክቶ የተቀያየረ ነገር አለ። ለምሳሌ መልካም አስተዳደርንም ሆነ ሌላው ቀርቶ ለኮቪድ-19 የተሰጠውን ምላሽ በሚመለከት ውስጣቸው የሚያስበው ነገር አለ። ባለፈው 6 ወራት ውስጥ የተመለከት ነው በለጸጉ የተባሉ አገሮች እንኳን ራሳቸው እየታገሉ መሆኑን ነው። እኛ እዚህ እንደተቸገርነው ሁሉ እነሱም ያስተዳደር ፍራታቸው አደጋ ላይ ነው ያለው።
ብራይስ እንደሚሉት ይህ ጊዜ ዩናይትድ ስቴትስን አስመልክቶ ለሚዘግብ ሰው በጣም አስገራሚ ጊዜ ነው።
And this is a strange moment for the United States and I think we need to recognize that. I mean, the fact that you are questioning the electoral
ይህ ለዩናይትድ ስቴትስ እንግዳ የሆነ ወቅት ነው። ያንን ማመን ያለብን ይመስለኛል። ይቺን በተራራ አናቱና የምታንጽባርክ ከተማን የምርጫ ሂደት ታማኝነት መጥራጥር በራሱ ብዙ ሰዎችን ላፍታም ቢሆን ቆም ያደርጋል። እንንጃ አሜሪካውያን ከዚህ ውስጥ እንዴት አድርገው እንደሚወጡ አላውቅም። ጥያቄው ከህዳር 3 በኋላ ምን አይነት አመራር ይኖራቸዋል የሚል ነውን ያ የምንሄድበትን ቦታ የሚወስን ይመስለኛል።
ብቻ የትም ሆነ የት አፍሪካ ምን ሆነውን ያያየች ነው እሱም እንዲሁ